Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በባህር ዳር ከተማ የተካሄደው የአማራና ኦሮሞ ክልሎች የምክክር መድረክን የተመለከተ ዘገባ ይኖረናል።
በሌላኛው ዘገባ ደግሞ ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር መሐመድ አላሙዲ መታሰራቸው ተዘገበ። የሚድሮክ አመራሮችን እንደዚሁም የግል ጠበቃቸውን አነጋግረናል።
በእኔ በኩል እንደ ማንኛውም ሰው ከሚሰማ በስተቀር የተሰጠ መረጃ የለም። ከእሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር።
የሳውዲ አረቢያ መንግስት ከያዘው የጸረ ሙስና ዘመቻ ጋር ተያይዞ በቁጥጥር ስር ከዋሉት መካከል 11 ልዑሎች፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች ይገኙበታል። በዚህ ላይ እስኪ አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ አድርሱን። ለአየር እናበቃለን።
ህጋዊ የመኖሪያና የስራ ፈቃድ የሌላቸው በቤይሩት የሚሰሩ የነበሩ 620 ኢትዮጵያውያን ወደ ኢትዮጵያ ሊመለሱ ነው።
ልጆቹ ሲጠፉ ኬዝ ያደረጉባቸዋል፣ ይገርሷቸዋል፣ ጠልቀው ነው የወጡ ይላሉ። የተለያየ በወንጀል ኬዝ እዛ በጣም የታፈነ ነበር። ከሙቀትና ከቅዝቃዜ ትናፊ ጥቁር የሰራ ነገር ነበር። ሽታ እምቅ እንደሚባሉ የሚያስገባል ነበረ። ያንን እንኳን ለመቀየር ፍቃደኛ አልነበረ።
ያገኘሁት ስራ ገብቼ እግዚአብሔር ያድልኝ ስራ፣ እግዚአብሔር የረዳኝ ስራ ገብቼ መስራት እፈልጋለሁ ሀገሬ።
የቤይሩት ቆንስላ ጽህፈት ቤትና ተመላሾችን አነጋግረናል። በሌላ ዘገባ በኒውዮርክ ከተማ ትላንት በተካሄደው የማራቶን ሩጫ ኬንያና ዩናይትድ ስቴትስ አሸናፊ ሲሆኑ ኢትዮጵያውያኑ አትሌቶች ሌሊሳና ማሚቱ ዳክስካ ከየምድባቸው ሶስተኛ ሆነው ጨርሰዋል።
በዓለም እጅግ ግዙፉ በሆነው የኒውዮርክ ከተማ ማራቶን የትናንት ሩጫ ላይ ከ128 ሀገሮች የገቡ ፕሮፌሽናል አትሌቶችና ተሳታፊዎችን ጨምሮ ከ50,000 በላይ ሰው ሮጠዋል።
ሰለሞን አባተ በዚያው በስፍራው ተገኝቶ ካደረሰን ዘገባ ነው። ተጨማሪ ዛሬም አለው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የላይቤሪያ ጠቅላይ ፍርድ ቤት በዚህ ሳምንት ውስጥ ሊካሄድ ታቅዶ የነበረውን ፕሬዚዳንታዊ የማጣሪያ ምርጫ ላልተወሰነ ጊዜ ያስተላልፏል። በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት መኖሩንም አመልክቷል። የጠቅላይ ፍርድ ቤቱ የመሀል ዳኛ ፍራንሲስ ሴይ ኮርፖር ዛሬ ባወጡት ብይን ባለፈው ጥቅምት ወር በተካሄደው የመጀመሪያው ዙር ድምፅ አሰጣጥ የተመለከቱ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ በተወሰኑ ስህተትና ሕገወጥ እርምጃ ነው ብለዋል።
ወደ ናይጄሪያ ስናምራ ናይጄሪያ ውስጥ ባለፈው ወር የተጠለፉ አንድ ክርስቲያን ሚስዮናዊ መሞታቸውንና ሌሎች 3 ሚስዮናውያን መለቀቃቸውን የብሪታንያ መንግስት ገለጠ። ደቡባዊ ናይጄሪያ ውስጥ ለአንድ ክርስቲያናዊ የሕክምና በጎ አድራጎት ድርጅት ይሰሩ የነበሩት ኢያን ስኳየር ተገድለው ይሁን ወይም በምን የተነሳ እንደሞቱ የብሪታንያ የውጭ ጉዳይ ሚኒስትር በዝርዝር አልተናገረም። የተቀሩት 3ቱ ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል።
በስተመጨረሻም የደቡብ ሱዳን የምግብ ችግር ይዞታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ረድኤት ድርጅቶችና የሀገሪቱ መንግስት ያወጡት አዲስ ሪፖርት ገለጠ። ባለፈው ሰኔ ወር 6 ሚሊዮን የነበረው ለከባድ የምግብ እጥረት የተጋለጡ ሰዎች ቁጥር ለዚህ አውሮፓውያን ዓመት የመጨረሻ ሩብ ወደ 4.8 ሚሊዮን እንደሚቀንስ ሪፖርቱ ተንብዮአል። ይሁን እንጂ የመኸር መሰብሰቢያው ወቅት እየጀመረ ባለበት በአሁኑ ወቅት ካለፈው ዓመት ጋር ሲነጻጸር በ1.4 ሚሊዮን ተጨማሪ ሰዎች የዕለት ጉርሳቸውን ከየት እንደሚያገኙ በማያውቁበት ሁኔታ ላይ እንዳሉ ሪፖርቱ አመልክቷል። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር.
ቀዳሚው ዘገባችን የሳውዲ አረቢያ መንግስት በሙስና የተጠረጠራቸው የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ አላሙዲ እንደሚገኙበት ዘገባዎች ጠቆሙ። የኢትዮጵያ ትውልድ ያላቸው አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃ መታሰር አለመታሰራቸውን ሳያረጋግጡ ዜናውን ግን እንደ ማንኛውም ሰው እንደሰሙ እስከ ትናንት ጧት ድረስ ደግሞ በስልካቸው እንዳገኟቸው ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
የሳውዲ አረቢያ መንግስት በሙስና ከተጠረጠራቸውና በቁም እስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ ይገኙበታል። ቅዳሜ ዕለት ከታሰሩት የንጉሳዊ ቤተሰብ አባላትና ሚኒስትሮች መካከል ቢሊየነሩ ዋሊድ ቢልታል፣ የቀድሞ የብሔራዊ ክቡር ዘበኛ ጦር ኃላፊ፣ የቀድሞ የገንዘብ ሚኒስቴርና ሌሎችም ይገኙባቸዋል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል 11 ልዑሎች፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ ሁሴን አላሙዲም በሪትስ ካርተን ሆቴል የቁም እስር ላይ ከዋሉት ስም ዝርዝር ውስጥ ተገኝተዋል። በኢትዮጵያ የሚገኙት የሼክ መሐመድ አላሙዲ ጠበቃ አቶ ተካ አስፋው እስከ ትላንት እሁድ ጠዋት ድረስ በስልክ አግኝተዋቸው እንደነበር ለአሜሪካ ድምጽ ተናግረዋል።
በእኔ በኩል እንደ ማንኛውም ሰው ከምሰማ በስተቀር የደረሰኝ መረጃ የለም። ከእሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር እና ምንም የማውቀው ነገር የለም።
መቼም የህግ ባለሙያ ከሆኑ ከሰማችሁስ በኋላ ሁኔታውን ለመከታተል ያደረጋችሁ ጥረት ምንድን ነው? አሁን ያሉበትን ሁኔታ ለማወቅ
አይ እንግዲህ እኔ ያው የህግ ጉዳይ ሲሆን ነው የህግ ጉዳይ ለማማከር ካልሆነ በስተቀር ስደይ እኔ ከእሳቸው ጋር አልገናኝም። የህግ ችግር ሲያጋጥም ብቻ ነው እና እሳቸው ከሚደውሉልኝ በስተቀር እኔ ደውዬ እሳቸውን የማግኘት አክሰሱ የለኝም። ሲፈልጉኝ እሳቸው ይደውላሉ ለስራ ጉዳይ። ከዚህ ውጭ ግን ሌላ የተለየ ነገር የለኝም እና እንደ ማንኛውም ሰው ሰምቻለሁ፣ ግን እርግጠኛ ሁኜ እንዲህ ነው ብዬ ለመናገር ግን እቸገራለሁ።
በስልክ ሲያናግሯቸው ነበረ? አግኝተዋቸዋል እስከ ትላንት?
አዎ በስልክ አግኝቻቸዋለሁ፣ እስከ ትናንት አግኝቻቸዋለሁ። ስለ ስራ ጉዳይ አወርተናል። ሌላ ነገር የለም። ግን እንቸውም የነገሩኝ ነገር የለም። እኔም በዛን ጊዜ የሰማሁት ነገር ስለሌለ ይሄ ነው ብዬ ልናገርም አልቻልኩም። ስለዚህ እኔ ሁሉ ነገር የሰማሁት ዛሬ ነው።
ስንት ሰዓት ነበር የተገናኛችሁት?
ትናንትና ጠዋት።
ከዛ
ጠዋት ተገናኝተናል። ጠዋት ተገናኝተናል።
የአሜሪካ ድምጽ ምንጮች እንዳረጋገጡት ሼክ መሐመድ ከትላንት ጠዋት 4 ሰዓት በኋላ የስልክ ግንኙነታቸው መቋረጡን ነው። በአሁን ሰዓትም ከአንድ ሰው ጋር ብቻ እንዲገናኙ እንደተፈቀደላቸው ጠቁመውናል። ይህ ዜና ከተሰማም በኋላ በአብዛኞቹ የሚድሮክ አመራር ኃላፊዎች ዘንድ መደናገጥ መፈጠሩን የጠቆሙት ምንጮች ከተባራሪ መረጃ ውጪ ቀጣዩ ሁኔታቸውን በተመለከተ ምንም የተጨበጠ መረጃ ማግኘት እንዳልቻሉ ይገልጻሉ። የሼክ መሐመድን ሁኔታ በቅርብ ያውቃሉ ተብሎ የሚገመተው የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዳይሬክተር ዶክተር አረጋ ይርዳው ጋር ደውለን ነበር። ከሀገር ውጭ እንደሆኑ ተገልጾልናል። የደርባ ሚድሮክ ዋና ስራ አስኪያጅ አቶ ኃይሌ አሰገዴን ስለ ሁኔታው ጠይቀናቸው ነበር።
እንግዲህ እኔ የምንማቀው እናንተም የምታቁትን ያክል ልክ እናንተ የሰማችሁትን እኛም ሰው ሰምተና ገና ለማጣራት እያሰብን እሳቸው በሰላም እንዳሉ እናውቃለን። ጥሩ ሁኔታ እንዳሉ እናውቃለን። ሌላ ማለው እንኳን ነገር የለም።
እንግዲህ እስኪ አስተያየቶቻችሁን ፌስቡክ አት ቪኦኤ አማሃሪክ ላይ ላኩልን፣ እየተቀበልን ነው። ለአየር እናበቃለን። ጽዮን ግርማ ተጨማሪ አላት።
ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል። በኢትዮጵያም በሆቴልና ቱሪዝም፣ በግብርና፣ ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ የተሰማሩ ባለሀብት ናቸው። በዚህም ከ70 ኩባንያዎችና ከ40,000 በላይ ሰራተኛ ያላቸው ቢሊዮነር ናቸው። ከዚሁ ጎን ለጎን ደግሞ በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም ዓመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብት ናቸው። ከድርጅታቸው መካከለም ታክስ ባለመክፈል ክስ ተመስርቶባቸው ያውቃል። የሳውዲ አረቢያ አልጋውራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ያልሰሯቸውና ያልጨረሷቸው በዚህም የተነሳ እጅግ ከፍተኛ ገንዘብ ተመዝብሯል ይመባሉን የሚጠቁሙ መረጃዎች በሳውዲ የሀገር ውስጥ መገናኛ ብዙሃን እየወጡ ነው ተብሏል። የሳውዲ አረቢያ አልጋውራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ያልሰሯቸው ወይም ያልጨረሷቸው እንዳሉና በዚህም የተነሳ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን የሚጠቁሙ መረጃዎች በሳውዲ ሀገር ውስጥ መገናኛ ብዙሃን እየወጡ ነው ተብሏል። አንዳንድ ተንታኞች የሳውዲው ንጉስ እርምጃ ወደፊት ሀገራቸውን ለመለወጥ የያዙትን አጀንዳ እንዳያስፈጽሙ እንቅፋት ሊሆኑ የሚችሉ ሰዎችን ገለል ያደረጉበት እንደሆነ ያስረዳሉ።
በባህር ዳር ከተማ የተካሄደው የአማራና ኦሮሞ ክልሎች የምስክር መድረክን የተመለከተ ዘገባ እስክንድር ፍሬው አድርሶናል።
የኦሮሞ ዘሩ የአማራም ዘሩ ኢትዮጵያዊነቱ ትውልድ ሳያበቃ
በባህር ዳር የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ መንፈስ በመገናኛ ብዙሃኑም ዘገባ ተንጸባርቋል። በተለይ ከባህር ዳር የሚሰራጨው የአማራ ክልል ቴሌቪዥን ለዚህ መድረክ ሰፋ ያለ ሽፋን በመስጠት የተንሸራሸሩትን ሐሳቦች የተስተጋቡትን መልእክቶች በአማርኛና በኦሮምኛ ሙዚቃዎች በታጀቡ ዝግጅቶች አቅርቧል። የሁለቱ ክልሎች ፕሬዝዳንቶች ያደረጓቸው ንግግሮችም በህዝቦች አንድነትና በኢትዮጵያዊነት ጥንካሬ ላይ አተኩረዋል። ኢትዮጵያዊነት ሱስ ነው ሲሉ ነው የኦሮሚያ ክልል ፕሬዝዳንት ለማ መገርሳ የተናገሩት። በህዝቦች መካከል ያለው አንድነት ጥንካሬም ከፍተኛ መሆኑን አብራርተዋል።
ማናችንም ልንክደው ማንችል፣ ልለውጠው ማንችል ለዘመናት የተገነባ ማንነት አንድነት አለ። በሆነ አጋጣሚ ሊፈርስ የማይችል ቢታሰብም ሊፈርስ የማይችል ኢትዮጵያውያን ሰርገኛ ጤፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ መኖርም ብቻ አይደለም የተጋሩት ኢትዮጵያውያን፣ ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ የተቀበረ፣ ደማችን አንድ ላይ የፈሰሰ፣ ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን። አድዋ ላይ ሞትን ተጋርተናል፣ አጽማችን አንድ ላይ ተቀብሯል። ሶማሊያ ሲወረን ደማችን አንድ ላይ ፈሷል። የእያንዳንዱ የማናችንም ኢትዮጵያውያን ደም ባድመ ላይ አለ። ዛሬ ተቀጥረን አይደለም፣ ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስነው። ለማን? ለዚች አገር ሉዓላዊነት፣ ለዚች አገር ክብር ሲባል ነው። እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው ህይወት ቀልድ ስለሆነ አይደለም፣ ጨዋታ ስለሆነ ሳይሆን ለሀገሩ ክብር ሲል ነው ራሱን አሳልፎ የሰጠው። ይህ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ የምንሸረሽረው? ሲበላሽ ሲናድ ሲጠፋ ቆመን የምናየው ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችን ልናስብበት የሚገባ ጉዳይ ነው፣ ያሳስበናል። እኔ ስላለፈው ታሪክ አያስጨንቀኝም፣ ከማንም ጋር አያጣላኝ። እውነት ነው ያለፈው ታሪክ የሁላችንም ታሪክ ነው፣ በጎም ይሁን መጥፎ የራሳችን ታሪክ ነው። እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያ የሚሆነን ካለ ደግሞ ወስደን ልንማርበት፣ የተበላሸ ታሪክም ካለን ዛሬ ማስተካከል፣ ወደኋላ እያየን ወደፊት መሄድ አንችልምና እነኚህ ነገሮች እነኚህ ችግሮች እየተደማመሩ ጊዜ እያገኙ በሄዱ ቁጥር እየጎዱን ያሉት። የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው። ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን?
በአማራና በኦሮሞ ህዝቦች መካከል ስላለው ተሰስርና አንድነት የተናገሩት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ደግሞ ይህ አፍራሽ ቅስቀሳዎችን አሸንፎ መቀጠሉን ገልጸዋል።
ከሁሉም በላይ የሚገርመው የኦሮሞና የአማራ ህዝብን ግንኙነት የሚያሻክሩ ቅስቀሳዎችና ታሪክን በፕሮፓጋንዳ መሳሪያነት በመጠቀም የሁለቱን ህዝቦች አንድነት ለማዳከም ለአመታት የተሰራ ቢሆንም የሁለቱ ህዝቦች አሁንም ጠንካራ አንድነት ይዘው መቀጠላቸው ነው። ይልቁንም በአሁኑ ወቅት ይህ ግንኙነት በአዲስ መልክ እንዲጎለብት ከፍተኛ ግፊት እየተፈጠረ ነው። በቅርብ ጊዜ የኦሮሚያ ወጣቶች በጣና ላይ የታየውን መጤ አረም ለማጥፋት ያደረጉት ዘመቻ መልእክቱ ከአረም መንቀል ያለፈ ነው። የሁለቱን ህዝቦች የወደፊት አብሮነትና ብሩህ ተስፋ አሻግሮ የሚያሳይ እና እስከ ማዶ የሚያስተጋባ ሚሊዮኖች እየተቀባበሉ የሚዘምሩት ጣና ኬኛ፣ አባይ ኬኛ፣ ኦሮሞ ኬኛ፣ አማራ ኬኛ፣ ኢትዮጵያ ኬኛ የሚል የአንድነት ድምፅ ነው።
በዚህ የአማራና የኦሮሞ ህዝቦች የምክክር መድረክ ላይ ታዋቂ የኦሮምኛና የአማርኛ ድምጻውያን አሊ ቢራ፣ ቀመር ዮሱፍ፣ ታደለ ገመቹ፣ ሰማሃይ በለውና ሌሎችም ዝግጅቶቻቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ህጋዊ የመኖሪያና የስራ ፈቃድ የሌላቸው በቤይሩት የሚገኙ 620 ኢትዮጵያውያን ለሶስተኛ ዙር ወደ ኢትዮጵያ ሊመለሱ ነው። ከ6000 በላይ የስራ ፈቃድ ሳይኖራቸው በስራ ላይ ተሰማርተው የነበሩ ኢትዮጵያውያን በፈቃደኝነት ነው በኢትዮጵያ ቆንስላ ጽህፈት ቤት የተመዘገቡት። ከተከሳሾቹ መካከል ጥቂቶቹንና በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድን መስታወት አረጋው አነጋግራ ተከታዩን ዘግባለች።
ከ350,000 በላይ የሚገመቱ ለስራ የተሰማሩ ኢትዮጵያውያን በቤይሩት ይኖራሉ። ቁጥራቸው በርካታ የሆኑት ከመጀመሪያ አሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት በህገ ወጥ የስራ ቅጥር ላይ ተሰማርተው የሚገኙ መሆናቸውን የቆንስላው ጽህፈት ቤት ከዚህ ቀደም ገልጾልናል። እነዚህ ዜጎች ወደ ሀገራቸው መመለስ ቢፈልጉም ለአመታት ህጋዊ ባለመሆናቸው ምክንያት መመለስ አይችሉም ነበር። በቅርቡ ቤይሩት የሚገኘው የኢትዮጵያ የቆንስላ ጽህፈት ቤትና የቤይሩት የውጭ ጉዳይ ሚኒስትር በደረሱበት ስምምነት ህጋዊነታቸውን የሚገልጽ ሰነድ የሌላቸውና ወደ ሀገራቸው ለመመለስ የሚፈልጉ ከ6000 በላይ ኢትዮጵያውያን ተመዝግበዋል። ወደ ሀገራቸውም በየተራ በመመለስ ላይ ይገኛሉ። ቤይሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ስለ ተጓዦቹና የጉዞ ሂደት በተመለከተ አብራርተውልናል።
በአብዛኛው ዜጎቻችን ከቤት ሲጠፉ ፓስፖርታቸው ምናቸው በከፊል እጅ ስለሚሆን በአሰሪዎቻቸው እጅ አያውቁትም። ፓስፖርት ቁጥራቸው፣ መረጃው ምኑ የላቸውም። እሱ ሪኦርጋናይዝ ተደርጎ ከሊባኖስ ካሉ አንዳንድ መንግስት መስሪያ ቤቶች ጋር ግንኙነት ተደርጎ ምን ተብሎ ነው እና ብዙ ጊዜ ወሰደብን ሰነዱ ማዘጋጀቱ ራሱ። ስለዚህ መረጃውን ከየትኛውም መንግስት አካል በተለይ ከማህበራዊ እና ከዚህ ሀገር ካለው ኢሚግሬሽን ጋር በመተባበር አፈላልገን ነው። አሁን እንግዲህ ወደ 600 ሰው ነው የሄደው እና ሌሎቹም እንደዚሁ ይቀጥላሉ። ከሶስት ወር እስከ 10 አመት ምናምን ከአስር አመት በላይ ያሉ አሉ። በህገወጥነት ዝም ብሎ እየሰሩ ያሉ ወደ እዚህ ሀገር ደግሞ በህገወጥነት መስራት ትችያለሽ፣ ግን መውጣት አትችም። በዚህ በከፋላ ሲስተም ነው የሚባለው በአረብኛው። በግለሰቦች ስፖንሰርሺፕ ነው የሚመጡት በሰራተኝነት እና እነኛ ግለሰቦች ልጆች ሲጠፉ ኬዝ ያደርጉባቸዋል፣ ይገሷቸዋል። ሰርቀው ነው የወጡት ይላሉ። የተለያየ በወንጀል ኬዝ ይከሷቸዋል እና እሱ ዲሌይ አድርጓል። አንድ አመት ነው ከተመዘገቡ።
አሚና ሙሰዲር ከስድስት ዓመት በላይ በቤሩት በስራ ላይ ተሰማርታለች።
ከምት ወቅት ላይ ነበር የመጣሁት። ተኛበት ቦታ የነበረው ዝናብ የሚያስገባበት እና እዛ ውስጥ ነበር። የእውነት ለመናገር ከሚከብደው በላይ ማለት ነው። እዛ በጣም ይታፈነ ነበር። ከሙቀትና ከቅዝቃዜ ትናፊ ጥቁር የሰራ ነገር ነበር። ሽታው ምቅ እንደሚባለው የሚያስገባ አልነበረ። ያንን እንኳን ለመቀየር ፍቃደኛ አልነበረ። የምተኛበት ትራስ ላይ የሆነ ትላትሎች ምናምን እና ምቻ የሚያስጠላ ነገር ነበር። በዛ ላይ ጠዋት ከስድስት ሰዓት ማሳለፍ የለም። ማታ ግን እስከ አስር ሰዓት ምናምን ስራ ነው። እስከዛ ሰዓት ድረስ ማረፍ የለም። ልጆች ስላሉበት ያ በጣም ከአቅሜ በላይ ሆነ። ስልክ እንዲማቃቸው ልጆች ነበሩ። ወደዛ ነው የሄድኩት። ስልክ ብቻ ነበረኝ ቁጥራቸው። ከዛ ልጆቹም እንደዛ ተቀበሉ። ሊሆን ለብዙ ወራቶች ቁጭ ብዬ ነው ከዛ ስራ ያገኘሁት። አሁን ላይ ኦልሬዲ እዚህ የሚሰራበት ወደ ስምንት ወር ነው የሆነው እና በጣም ጥሩ ናት አሁን ያለውበት። ከዚህ በፊት ግን የነበርኩበት በተመዘገብኩበት ሰዓት የነበሩት በቃ በዚያን ሰዓት ላይ እጅ ለመስጠት ምናምን በወሰንኩበት ሰዓት የነበሩ እንደ አጋጣሚ ሚገባ ሲጀመረው እና እዛ የነበርኩበትም ከኮንትራት በላይ የሆነ ስቃይ ነበረ። እዛ አመት ከስምንት ወር ያክል የሰራው በጣም ስቃይ እያለቀስኩ ምናምን የሰራው።
ምንድን ነበር ስራው?
ግድ መስራት ማለት የለም ሴትዮዋ በጣም ያማታ በጣም አስቸጋሪ ነበር። ሰላም አሰጥሽ በዘርቤት ቤት ቁልፋን ምትን የምትልብኝ በቃ ማረፍ የሚባል ነገር አይታሰብ።
እንግዲህ አሁን ወደ ኢትዮጵያ ልትሄጂ ነው። ምን እያሰብሽ ነው? ምን ለመስራት ነው የምታስብ? ኢትዮጵያ ስትሄጂ?
አሁን ኢትዮጵያ ሄጂ በራሴ እሰራለሁ የምለው ነገር የለም። ብቻ የሆነ የመማር ፍላጎቱ አለ። ሄጄ እማራለሁ ብዬ አስባለሁ። ዘለቀን ለእናቴ እየሰራሁ ለእናቴ ነበር እንትን የሚለው ለራሴ ተቀማጭ አርኩት ነገር የለም። ለፋሚሊ ነው ብዛት እንትን ያልኩት።
ትራስ ከንቲባ ለ13 ዓመት በቤሩት ስራ ላይ ቆይታለች። 4 ዓመት ከ6 ወሩን በህጋዊ ቅጥር፣ ቀሪውን ግን ያለ ስራ ፈቃድ። ከተመላሾቹም አንዷ ናት።
ወጣሁን በቃ ለምን ብርሽ አልሰጥሽም ማለችኝ። ተጣላችኝ። ብር እንደገና ልትይዝብኝ እኔ ደግሞ እናቴ ከኔ ስለምትረዳ እኔ ስለምረዳ ለእናቴ ማለት ነው። ከዛ ብሬን ስጭኝ ስላት አይ አልሰጥሽም፣ እዚህ ሊጠራቀምልሽ አጠራቅሜ የምሰጥሽ አለችኝ። እኔ ደግሞ እናቴን በእኔ እንትን ስለምትኖረው አልቻልኩም። ከዛ በቃ ወጣሁኝ። ያው ወደ 7 ዓመት ምናምን ደጅ ሰራሁኝ። እሱንም ውጤት የለውም። የደጅ ኑሮ ደግሞ ምንም ውጤት የለውም። እየሰራሁ ብዙም ስራም የለም። አንዴ ይገኛል፣ አንዴ ያገኘሁት ደግሞ ለእናቴ ነው የምረዳው። ምንም ውጤት የለውም። ሳየው ሲከፋኝ ጊዜ ትንፋሽ ተመዘገቡ።
አሁን ኢትዮጵያ ሄደሽ ምን ለመስራት ነው የምታስቢው?
ያገኘሁት ስራ ገብቼ እግዚአብሔር ያድልኝ ስራ፣ እግዚአብሔር የረዳኝ ስራ ገብቼ መስራት እፈልጋለሁ ሀገሬ።
ከዚህ ቀደም የተመለሱት ኢትዮጵያውያን ያሉበት ሁኔታ ምን ይመስላል ስንል አምባሳደር ሀሊማን ጠይቀን ነበር።
ባለፈው አመት ከላክናቸው ስማቸውን ቀይሮ ምን ብለው ደግሞ ተመልሰው እየመጡ ናቸው። እንደገና ሊትሜት ሆኖ እዚሁ ሀገር ተመልሰው እየመጡ ናቸው። ከሌላ አካላት ጋር ኮንትራት እየተፈራረሙ ከሌላ ግለሰቦች የዚህ ሀገር ግለሰቦች ጋር ከአንድ ሶስተኛ በላይ እየተመለሱ ናቸው ያሉት እና ራሳቸውም እየመጡም የነገሩን አሉ መመለሳቸውን በጥሩ እና ያው ዞሮ ዞሮ ውሃ ቅዳ ውሃ መልስ ነው ሊሆን የሚችለው።
የኢትዮጵያ መንግስት ደራጅቶ የሆነ የስራ ፈጠራ ላይ ለማሰማራት የሚያደርገው እንቅስቃሴ አለ ወይስ ያው አገር መግባታቸው ብቻ ነው የሚታየው?
የፖለቲካና የማህበራዊ ለውጦች አሉ፣ እድገት አለ። ግን ደግሞ ይሄ እድገቱ ሁሉም ቤት አንኳኩቶ ገብቷል ማለት አይቻልም እና ምናልባት በዚህ በእድገቱ ሞር ለወጣቱ ስራ ማስያዝ ላይ በከፍተኛ ደረጃ መንግስት አሁን ርብርብ እያደረገ ነው እና ክልሎችም የማዕከላዊ መንግስትም በስፋት በዚህ ጉዳይ ላይ እየሰሩ ናቸው እና ከዚህ የተመለሱትም ከሌላ አረብ ሀገርም እንደዚሁ በመንግስት ፕሮጀክቶች ላይ ተሰማርቶ የስራ ፈጠራ ላይ እንትን ገብቶ ተጠቃሚ ሊሆኑ እንዲችሉ ነው እየተሰራ ያለው።
የተመዘገቡት ተመላሽ መንገደኞቹ በጥቂት ሳምንታት ውስጥ ወደ ሀገራቸው እንደሚመለሱ ይጠበቃል። አዳዲስ በፈቃደኝነት ለመመለስ የሚፈልጉ እየተመዘገቡ ወደ ሀገር መመለሱ ተግባርም እንደሚቀጥል አምባሳደር ሀሊማ መሐመድ ለቪኦኤ በመጨረሻ ገልጸዋል።
ፈጠን ብለን ወደ ኒውዮርክ እንሄድ። በኒውዮርክ ከተማ በትናንትናው ዕለት በተካሄደው የማራቶን ሩጫ ኬንያና ዩናይትድ ስቴትስ አሸናፊ ሲሆኑ ኢትዮጵያውያን አትሌቶች ሌሊሳ ደሲሳ እና ማሚቱ ዳስካ ከየምድባቸው ሶስተኛ ሆነው ጨርሰዋል። ሰለሞን አባተ ከኒውዮርክ የሚከተለውን ልኳል።
ሌሊሳ የገባበት ጊዜ 2:01:32 ሲሆን የወርቅ ሜዳሊያ ባለቤት በሆነው ኬንያዊው ጆፍሬ ካም ወሮር የተቀደመው በ39 ሰከንድ ነው። ሁለተኛ የወጣው ሌላው ኬንያዊ ዊልሰን ኪፕሳንግ የሀገሩን ልጅ ተከትሎ የገባው በ3 ሰከንድ ልዩነት ብቻ ነበር። ሌላው ኢትዮጵያዊ አትሌት ለሚ ብርሃኑ በ20 ሰከንድ ልዩነት በሌሊሳ ተቀድሞ በ4ኛነት ጨርሷል። ኤርትራዊ ስዊሱ ታደሰ አብርሃም 5ኛ ሆኗል። በሴቶች ምድብ ያለፉትን 3 ተከታታይ የኒውዮርክ ከተማ ማራቶኖች በድል ያጠናቀቀችውና ዘንድሮም ልታሸንፍ ትችላለች ተብላ ስትጠበቅ የነበረችው ኬንያዊቱ ሜሪ ኬይታኒ በአሜሪካዊቱ ሻላኔ ፍላናጋን ተቀድማ 2ኛ ሆናለች። ኒውዮርክ ማራቶን ላይ አንዲት አሜሪካዊት አትሌት ስታሸንፍ ባለፉት 40 ዓመታት ውስጥ የመጀመሪያ የሆነችው ፍላናጋን የገባችበት ጊዜ 2:26:53 ሲሆን ሜሪን የቀደመቻት በ1:01 ከ19 ማይክሮ ሰከንድ ነው። የሶስተኛነቱን ቦታ የተቆናጠጠችው ማሚቱ ዳስካ በሜሪ የተቀደመችው በ14 ሰከንድ ሲሆን ባለወርቅ ሜዳሊያዊቱን ሻለኔ ፍላናጋንን በ1:14:50 ማይክሮ ሰከንድ ልዩነት ነው የተከተለቻት። በወንዶቹ ምድብ ፍቃዱ ግርማ፣ ሰንበቶ ገነቲ፣ ብርሃኑ ዳሬ፣ አቡ ከበደ 9ኛ፣ 13ኛ፣ 14ኛ እና 18ኛ ሆነው የመጀመሪያዎቹን 20 ገቢዎች ምድብ ተቀላቅለዋል። በሴቶች ምድብ ብዙነሽ ዳባ፣ ሰርካለም ብሴትና አስካለም መራቺ 11ኛ፣ 15ኛ እና 16ኛ ሆነው እነርሱም ከቀዳሚዎቹ 20 ማራቶነሮች መካከል ሆነዋል። ያለፈው ዓመት የኒውዮርክ ማራቶን ባለወርቅ የነበረው ኤርትራዊው ግርማይ ገብረስላሴ በትናንትናውም ሩጫ ለአሸናፊነት ከተጠበቁት አትሌቶች አንዱ የነበረ ቢሆንም ውድድሩን ሳይጨርስ 33 ኪሎ ሜትር አካባቢ አቋርጦ ወጥቷል። ግርማይን ለምን እንደወጣ ጠይቄው ነበር።
አም ዘ ዲፌንዲንግ ቻምፒዮን ኦፍ ኒውዮርክ ሲቲ ማራቶን but because of an injury for the previous for about 4 months previously I got an injury. አሜስ ወርልድ ቻምፒዮን ኢዝ አልሶ ዋን ኦፍ ዘ ቢግስት
በቅርቡ ጉዳት ደርሶበት ሕክምና ላይ እንደነበር በዚህም ምክንያት ባለፈው ነሐሴ የተካሄደውን የዓለም አቀፍ አማተር አትሌቲክስ ፌዴሬሽንን ውድድር ላለመሳተፍ መገደዱን ወደ ኒውዮርክ ከመምጣቱ በፊትም ለልምምድ የነበረው ከአንድ ወር ያነሰ ጊዜ ብቻ እንደነበረ ነግሮኛል። ስለዚህ በጣም ደከመኝና መቀጠል አልቻልኩም ብሎኛል። ግርማይ ውድድሩን ለመጨረስ ከ10 ኪሎ ሜትር ያነሰ ርቀት ሲቀረው ያቋርጥ እንጂ እስከወጣበት ጊዜ ድረስ ግን ሽቅድምድሙን በጥንካሬ ሲመራና በመሪው ቡድን ውስጥም አብሮ ሲሮጥ ነበር። ሶስተኛ የወጣው ኢትዮጵያዊው ሌሊሳ ደሲሳም በቅርቡ ጉዳት አጋጥሞት እንደነበረ ውድድሩ እንደተጠናቀቀ በተካሄደ ጋዜጣዊ መግለጫ ላይ ተናግሯል።
አይ ትራይ ቱ ፓስ ዘም በት አይ ካም ፍሮም ኢንጀሪ ማይ ሌግ ማይ ሌፍት ሌግ ኢዝ tighted, you know, because of that I try to pass.
ኬንያውያኑን ካምወሮርና ኪፕሳንግን ልቀድማቸው ሞክሬ ነበር። ይሁን እንጂ በቅርቡ ጉዳት ደርሶብኝ ስለነበረ አልቻልኩም። ዛሬ ግራግሬ ላይ ውጥረት ይሰማኝ ነበር። ስለዚህ ሞክሬ ሲያቅተኝ ሶስተኛነትን ላለመልቀቅ ወሰንኩኝና ቀጠልኩኝ ብሏል። በሌላ በኩል ደግሞ በ26 ማራቶኖች ላይ የተሳተፈው የ42 ዓመት ዕድሜው አሜሪካዊው መብ ክፍለዝጊ ከማራቶን የውድድር ዓለም መሰናበቱን በይፋ ያሳወቀ ሲሆን የኒውዮርክ ማራቶን አዘጋጆች በአበበ ቢቂላ ስም ያዘጋጁትን ሽልማት ሸልመውታል። መብ ራሱም አበበ ቢቂላና ኃይሌ ገብረስላሴ ለእርሱ ተምሳሌቶቹ ወይም አርአያዎቹ እንደሆኑ ነግሮኛል። ባለፈው ዓመት ማራቶን በሁለተኛነት ጨርሶ የነበረው አሜሪካዊው አብዲ አብዱራህማን በውድድሩ መጀመሪያ አካባቢ ተገፍቶ ወድቆ የነበረ ቢሆንም ተነስቶ ሮጦ በ7ኛነት ጨርሷል። ወድቄ ሳለሁ ቀና ብዬ ሳይ መብ አለፈኝ። መብ ዛሬ ከማራቶን ውድድር ዓለም እየተሰናበተ ብቻውን ትቼው አልቀርም አልኩና እያመመኝም ቢሆን ለመውጣት የነበረኝን ማመንታት ትቼ ቀጠልኩ ብሏል። በዓለም እጅግ ግዙፉ በሆነው የኒውዮርክ ከተማ ማራቶን የትናንት ሩጫ ላይ ከ128 ሀገሮች የገቡ ፕሮፌሽናል አትሌቶችና ተሳታፊዎችን ጨምሮ ከ50,000 በላይ ሰው ሮጧል። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ኒውዮርክ።
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። ሄኖ
ፌስቡክ ላይ አት ቪኦኤ አማሃሪክ እንደዚሁም በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረልን ደግሞ ፋሲል ነው። ከጋቢና ዲጄ ፋሱ ጋር በመሆን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።